ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ። ዩናይትድ ስቴትስ የጠቅላይ ሚኒስትር ዶክተር አብይ አህመድን የመቶ ቀናት ክንውኖች አደነቀች። በሌላ ዜና ደግሞ ትላንት ወደ ኤርትራ አስመራ የተጓዙ ኢትዮጵያውያን ባለሀብቶች ዛሬ በኤርትራ ካሉ ንግድና ኢንዱስትሪ ባለስልጣናት ጋር ውይይት አካሂደዋል።
የድንበር ንግድም አለ። የድንበሩ ንግድ እንዴት እንደሚካሄድ፣ የገንዘብ ልውውጥ እንዴት እንደሚሆን፣ ማለቴ የምንዛሬ ፖሊሲ እንዴት እንዲሆን እንደሆነ፣ በአጠቃላይ ከዚህ የተዛመዱ የንግድና የኢኮኖሚ ጉዳዮች በደንብ ታስቦባቸው ተዘጋጅተው ተጠንተው በወረቀት ሰፍረው እንድንወያይባቸው ስለሚያስፈልግ ይሄ ጊዜም የሚጠይቅ ይመስለኛል።
በኤርትራ የንግድና ኢንዱስትሪ ኃላፊ አቶ ታደሰ ወልደ ዮሐንስ ናቸው። ሙሉ ዘገባውን ከአስመራ ይዘናል።
በሌላ ዘገባ ደግሞ ዩናይትድ ስቴትስ ውስጥ ምስቅልቅል ለመዝራት ሩሲያ መጣሯን እንደቀጠለች ነው ሲሉ የፌዴራል ምርመራ ቢሮ ዋና ዳይሬክተር ክሪስቶፈር ሬ ከሰሱ።
We haven't yet seen an effort to target
አሁን ባለንበት ጊዜ የተለዩ የምርጫ መዋቅሮችን ኢላማ ያደረገ ጥረት አላየንም። ይሁን እንጂ ጎጅናቸው ልንላቸው የምንችላቸው ተጽዕኖ ሊያሳድሩ የሚችሉ ሌሎች እንቅስቃሴዎች ያሉ መሆኑን በእርግጠኝነት መናገር እችላለሁ።
ዝርዝሩን ይዘናል። ከጥቂት ወራት በፊት ዶክተር አብይ አህመድ በጠቅላይ ሚኒስትርነት ተሾመው የመጀመሪያውን የመሪነት ንግግራቸውን ሲያደርጉ የብዙ ኢትዮጵያውያንን ልብ ማርከዋል፣ ቀልብም ስበዋል።
አሁን ወዲህ የሚሰደድበት የሚሸማቀቅበት አንገት የሚደፋበት ሳይሆን በኩራት ቀና ብሎ የሚሄድበትና ከቁዘማ የሚላቀቅበት ፒሪየድ ነው ማለት ነው። ይሄን እየተቆፈቀው እና ይሄ እንዲያለ ብሩ የሆነ ተስፋ አለ።
በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑት ዶክተር ዳኛቸው አሰፋ ናቸው ይዘናቸዋል።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎች በድጋሚ ተመልሰን መተናል። ወደ ቀዳሚው ዘገባችን ዜናችን እናልፋለን። የዩናይትድ ስቴትስ የአገር ደህንነት ሚኒስቴር ዩናይትድ ስቴትስ ጥገኝነት የጠየቁ 500 የሶማሊያ ተወላጆች የተሰጣቸው ጊዜያዊ ከለላ ይራዘም እንደሆነ ዛሬ ይወስናል። ጉዳዩ ከሚመለከታቸው ጥገኝነት ፈላጊዎች ውስጥ አብዛኞቹ ያሉት ሶማሌ አሜሪካውያን በሚኖሩበት ሚኒሶታ ክፍለ ሀገር ነው። ቁጥራቸው ከ22 የሚበልጥ የዩናይትድ ስቴትስ የመወሰኛ ምክር ቤት አባላት ለሀገር ደህንነት ሚኒስትሯ ክሪስቲን ኔልሰን በላኩት ደብዳቤ የሀገራቸውን ብጥብጥ ሸሽተው ዩናይትድ ስቴትስ ለተጠለሉ የሶማሊያ ዜጎች ጊዜያዊ ከለላ እንዲራዘምላቸው ተማጽነዋል። የሚኒሶታ ሴናተር ቲና ስሚዝ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል ሶማሊያ ውስጥ አሁንም አደጋ ስላለ እነዚህ ሰዎች አሁን ያላቸውን የኢሚግሬሽን ከለላ ቢነፈጉና ወደ ሀገራቸው እንዲመለሱ አሊያም ሌላ ሀገር ጥገኝነት እንዲያደርጉ ይደረጋል ብለዋል። ያ ደግሞ ቤተሰቦችን በመነጣጠል ሰባዊ ቀውስ ይፈጥራል ሲሉ አሳስበዋል። ሶማሊዎቹ አሁን ያላቸውን ጊዜያዊ ጥበቃ ወይም ከለላ የሚያበቃው እንደ አውሮፓውያን አቆጣጠር መስከረም 17 ቀን መሆኑ ታውቋል።
በሌላ ዜና ኢትዮጵያ ባለባት ከባድ የውጭ ምንዛሬ ችግር ምክንያት ሳውዲ አረቢያ ለአንድ አመት የሚበቃ ነዳጅ ዘይት ከአመት በኋላ በሚከፈል ዱቤ እንድትሰጣት መጠየቋን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ገለጹ። አቶ ፍጹም ትላንት ረቡዕ ለሮይተርስ በሰጡት ቃል በዶላር እጥረቱ የተሟላ የትራንስፖርት መሰረተ ልማት ባለመኖሩ ምክንያት ጅቡቲ ወደብ ላይ 1.6 ሚሊዮን ቶን ገቢ እቃ ማንቀሳቀስ እንዳልተቻለ አመልክተዋል። ነዳጅ ለማስመጣት እየተነጋገርን ስርዝራ ፈጻጸሙ ላይ መስራት ይኖርብናል። ያ ተግባራዊ ሲሆን የነዳጅ አቅርቦትን ለማግኘትና የውጭ ምንዛሪያችንን ለመቆጠብ ይረዳል ማለታቸውን ሮይተርስ ጠቅሷል።
የሞንቴኔግሮ ህዝብ ሶስተኛ የዓለም ጦርነት መጀመር የሚችል በጣም ኃይለኛ ህዝብ ነው ሲሉ ዩናይትድ ስቴትስ ፕሬዝዳንት የተናገሩትን ተከትሎ ትንሽቱ የባልካን ሀገር እንደ አውሮፓውያን አቆጣጠር ለሰላም አስተዋጽኦ የምናበረክት ነን ስትል መልስ ሰጠች። የሞንቴኔግሮ መንግስት ዛሬ ባወጣው መግለጫ በአውሮፓ ብቻ ሳይሆን በዓለም ዙሪያ በአፍጋኒስታን ከዩናይትድ ስቴትስ ወታደሮች ጋር ሆነን ጭምር ለሰላም መረጋጋት አስተዋጽኦ እናበረክታለን ብለዋል።
በመጨረሻም ትላንት ረቡዕ ካርቱም ላይ ለድርድር የተቀመጡት የደቡብ ሱዳን ተፋላሚ ወገኖች በስልጣን ክፍፍል ላይ ሳይስማሙ ቀርተዋል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማክዌ በሰጡት መግለጫ መንግስታቸው የአንድ ተቀዳሚ ምክትል ፕሬዝዳንትን ጨምሮ አምስት ምክትል ፕሬዝዳንቶች ቦታ እንዲፈጠር ሲስማማ፣ ተቃዋሚዎች ግን ሐሳቡን ውድቅ አድርገዋል። በንግግሩ ላይ የተካፈለ የሲቪል ማህበረሰብ ልዑካን ቡድን አባላት የሆኑት ኤድመንድ ያካኒ በሰጡት ቃል ጥቂት የደቡብ ሱዳን ተቃዋሚ ህብረት አባላት እንደዚያ የገዘፈ መንግስት አንፈልግም እንዳሉ ጠቅሰዋል። በሁለቱ ወገኖች መካከል ያለው እርስ በርስ መጠራጠር ስምምነት ላይ እንዳይደርሱ አድርጓል ብለዋል። አስከትለውም የካቢኔ ሚኒስትርነት ቦታ ለማግኘት የሚመኙ አንዳንዶቹ ተደራዳሪዎች አሁንም የራሳቸውን የግል ጥቅም ያስቀደሙ በመሆናቸው ነው ሲሉ ወቅሰዋል። በድርድሩ ላይ የነበሩት ብዙ ምንጮች እንዳሉት ከሆነ ንግግሩ ቢጠናቀቅም ተደራዳሪዎቹ የስልጣን ክፍፍል ስምምነቱን ሊፈርሙት እንደሚችሉ ነበር የጠቆሙት። የማስታወቂያ ሚኒስትሩ ማይክል ማክዌ ሲናገሩ አስተዳደሩ የካቢኔ ሚኒስትሮችንና የፓርላማ አባላቱን ቁጥር እንዲጨምር የሚጠይቀውን የኢንቴቤ ቅድ የሚያካትት ስምምነት አይፈርምም ብለዋል። ተቃዋሚዎቹ በበኩላቸው ስምምነቱ ቀድሞውንም ጦርነቱ እንዲቀሰቀስ ያደረጉትን መንስኤዎች ያላካተተ ነው ብለው ይከሳሉ። ለዛሬ ያዝንላችሁ አጠራጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። ዩናይትድ ስቴትስ የጠቅላይ ሚኒስትር ዶክተር አብይ አህመድን የመቶ ቀናት ክንውኖች አድንቃለች። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እንዳሉት ጠቅላይ ሚኒስትሩ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል። ጠቃሚ እርምጃዎችንም ወስደዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ መቶ ቀናት በዩናይትድ ስቴትስ እይታ መጋቢት 24 2010 በፓርላማ ቃለ መሐላ ፈጽመው ኢትዮጵያን የመምራት ኃላፊነት የተረከቡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ኃላፊነት መቶ ቀናት የደፈኑት ባለፈው ሰሞን ነው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነርም ከቀናት በኋላም ቢሆን የሀገራቸውን ግምገማ አስቀምጠዋል። ዩናይትድ ስቴትስ እና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች በመደበኛነት የሚመክሩበት መድረክ ዛሬ በውጭ ጉዳይ ሚኒስቴር ተካሂዷል። አምባሳደር ሬነር የጠቅላይ ሚኒስትር ዶክተር አብይ አህመድን 100 ቀናት በተመለከተ የተናገሩትም ይህንን አጋጣሚ በመጠቀም ነው። ጠቅላይ ሚኒስትሩ በመቶ ቀናት ያከናወኑት ተግባር ከፍተኛ መሆኑንም ያብራሩት እንዲህ አሉ አምባሳደሩ። በመጀመሪያዎቹ 100 ቀናት ጠቅላይ ሚኒስትሩ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል። ለኢትዮጵያ መንግስትም ሰባይ መርከን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጠር የሚያስችል አመራር ሰጥተዋል። እሳቸውና ባልደረቦቻቸው ወደዚህ የምክክር መድረክ የመጡት በእነዚህ ለውጦች ከመቼውም ጊዜ በላይ ተደንቀውና ተነቃቅተው መሆኑንም አምባሳደር ሬነር ገልጸዋል። እስካሁን ሲወሰዱ ያየናቸው ርምጃዎች አስደናቂና የሚወደሱ ናቸው ነው ያሉት አምባሳደሩ። ነገር ግን እነዚህ ወደፊት ከሚወሰዱ በርካታ ርምጃዎች የመጀመሪያዎቹ እንደሆኑ ዶክተር አብይ ራሳቸው መናገራቸውን አምባሳደሩ አስተውሰዋል። አምባሳደሩ እንዳሉት እነዚህ ምርምጃዎች ወደ ተግባር መለወጡም ሌላው ቁልፍ ተግባር ነው። ይህ ሂደት የሚሳካው ከኢትዮጵያ ከመጣና በኢትዮጵያውያን በራሳቸው ከተመራ ብቻ መሆኑንም አምባሳደሩ ገልጸዋል። ፈተናዎች ሊኖሩ እንደሚችሉ በማስታወስ ጀመር የወዳጅ ሀገር አድጋፍ አስፈልጊ የሚሆነው ከዚህ አንጻር መሆኑንም ጠቁመዋል። ከዚህ አንጻር ደግሞ ዩናይትድ ስቴትስ ድጋፍ ለማድረግ ዝግጁ መሆኗን አረጋግጠዋል። ባለፉት በርካታ ወራት የሰማናቸውን ግቦች ለማሳካት የምትሰሩትን ለመደገፍ የዩናይትድ ስቴትስ መንግስት ያለውን የማይናወጥና እውነተኛ ቁርጠኝነት ልገልጽላችሁ እወዳለሁ ነው ያሉት። ኢትዮጵያ በፈጣንና አጠቃላይ ለውጦችና መሻሻል ውስጥ መሆኗንም የአሜሪካው አምባሳደር በንግግራቸው መንደርደሪያ ላይ ተናግረዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰብአዊ መብት የታዩትን እንደሚጨምሩ ጠቁመዋል። በሰብአዊ መብትና በዲሞክራሲ ላይ የሚያተኩረው የዩናይትድ ስቴትስና የኢትዮጵያ የምክክር መድረክ ከዚህ በፊት የተካሄደው እንደ አውሮፓውያን አቆጣጠር በታህሳስ 2016 እንደነበር ታውቋል። በዛሬው የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መስሪያ ቤት የዲሞክራሲና የሰብአዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስቢ እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የሥራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። ትላንት ወደ ኤርትራ አስመራ የተጓዙ ኢትዮጵያውያን ባለሀብቶች በኤርትራ ካሉ ንግድና ኢንዱስትሪ ባለስልጣናት ጋራ ውይይት አካሄዱ። ብርሃነ በርሀ በቦታው ተገኝቶ ዘገባ አድርሶናል።
የሁለቱ አገሮች የቢዝነስ ማህበረሰቦች ሀገርን የማልማት ታላቅ ሚናና አደራ እንዳለባቸው አስመራ ፓላስ ሆቴል በተደረገው የኢትዮ ኤርትራ ቢዝነስ ፎረም ተገልጿል። በዚህ ከኢትዮጵያ በመጡ የንግድ ማህበረሰቦችና በኤርትራና ኢትዮጵያ የዘርፉ ኃላፊዎች መካከል በተደረገ የንግድ ግንኙነት ፎረም በሁለቱ አገራት መካከል በተፈጠረው ግጭት ለ20 ዓመታት ተቋርጦ የነበረው የንግድና ኢንዱስትሪ ትስስርን ቀድሞ ወደ ነበረበት ለመመለስ ከዛም ባለፈ ወደ ተሻለ ደረጃ ለማድረስ ይህ በሁለቱ አገራት የተፈጠረው የሰላም ግንኙነት በር ከፋች እንደሆነ በፎረሙ ተጠቅሷል። የኤርትራ የኢንዱስትሪ ኃላፊ አቶ ታደሰ ወልደ ዮሐንስ ባለሀብቱ በኤርትራ ስላለው የንግድና ኢንዱስትሪ አማራጮችና አድሎችን ለማየት በመምጣታቸው ምስጋናቸውን ካቀረቡ በኋላ በሁለቱ አገራት መካከል በእርሻ ማዕድን በወደብ በሚደረግ የወጪና ገቢ ንግድ ትልቅ እድል እንዳለ ገልጸዋል። የኢንዱስትሪ ኃላፊው በመቀጠል ይህን የንግድ ግንኙነት በሰፊው ለመስራት በኤርትራ ስላለው የንግድ ኢንቨስትመንት እድሎች ዝርዝር ብቁ ዝግጅት ስለሚያስፈልገው ወደፊት የሚታይ እንደሆነ ገልጸዋል።
ለሚፈጠረው የንግድ ልውውጥ የውስጥና የውጭ ንግድ ፍላጎትን ለማስተናገድ አመቺ ሁኔታ የሚያስፈልገው ነው። የድንበር ንግድም አለ። የድንበሩ ንግድ እንዴት እንደሚካሄድ፣ የገንዘብ ልውውጥ እንዴት እንደሚሆን፣ ማለቴ የምንዛሬ ፖሊሲ እንዴት እንዲሆን እንደሆነ በአጠቃላይ ከዚህ የተዛመዱ የንግድና የኢኮኖሚ ጉዳዮች በደንብ ታስቦባቸው ተዘጋጅተው ተጠንተው በወረቀት ሰፍረው እንድንወያይባቸው ስለሚያስፈልግ ይሄ ጊዜ የሚጠይቅ ይመስለኛል።
የኢትዮጵያ ንግድ ምክር ቤት ምክትል ፕሬዝዳንት አቶ አሰፋው ገብረስላሴ በበኩላቸው በሁለቱ አገራት መካከል በተፈጠረው የድንበር ግጭት ለ20 ዓመታት ተራርቀው በመቆየታቸው በንግዱ መተሳሰር እንዳልቻሉና አሁን በዚህ ባጭር ጊዜ በተፈጠረው የሰላም ሁኔታ ይህን ፎረም ለማድረግ በሁለቱ አገሮች መካከል ያለውን የንግድ እድሎችና አማራጮች ላይ ለመነጋገር እንደመጡ ገልጸዋል። ከኤርትራ ጋር የሚፈጠረው ግንኙነት አሁን ኢትዮጵያ ያላትን እምቅ ሀብት ከኤርትራ የንግድ ማህበረሰብ ጋር እንዴት ተጠናክሮ ይሄዳል፣ የድንበሩ ንግድም እንዴት መጠናከር እንዳለበትና ፖሊሶቻቸው እንዴት ወደ አንድ እንደሚመጡ የሁለቱ ሀገራት መሪዎች የቤት ስራ እንደሆነ ተገለጹ በኋላ የንግዱ ማህበረሰብ ማድረግ ያለበትን አብራርተዋል።
እኛ እንደ ነጋዴዎች ግን ምናስበው ዓለም በአሁኑ ሰዓት በአንድ ኳስ ዙሪያ የምትሽከረከርነችና ያችን አንድ ኳስ ወደ አንድ አምጥተን በኤርትራ ያለውን ጸጋ ኢትዮጵያ ውስጥ፣ በኢትዮጵያ ያለውን ጸጋ ደግሞ ኤርትራ ውስጥ እንዴት እየተሽከረከረ የህዝብ ለህዝብ ግንኙነቱ ጠንክሮ ሀብት የምንፈጥርበት እና በኢንዱስትሪ በልጽገን በምስራቅ አፍሪካ በምናደርገው የንቅስቃሴ ላይ አርአያ የምንሆንበት ወቅቱ ዛሬ ነው ብለን እናምናለን።
የዋፋ ኢንተርፕራይዝ አላፊ ወይዘሮ ፋንታ የጌታነህ በበኩላቸው ይህ ፎረም በቀጥታ ወደ ስራ የሚያስገባ ሳይሆን ለሚቀጥለው ስራ መንገድ ለመጥረግና ምቹ ሁኔታዎችን ለመፍጠር ታስቦ የተደረገ እንደሆነ ገልጠዋል። የዋፋ ኢንተርፕራይዝ ኃላፊዋ በመቀጠልም በሚቀጥለው ጥቅምት ወር ሰፊ የኢንቨስትመንት ፎረም ለማድረግ ከሁለቱ ሀገራት የዘርፉ ኃላፊዎች ጋር እንደተስማሙም ጠቅሰዋል።
የኢትዮጵያ ባለሀብቶች በአስመራ መዋለ ንዋያቸውን ለማፍሰስ እየተዘጋጁ መሆናቸውን በዚህ አጋጣሚ እየገለጽኩ፣ ክቡር አቶ ታደሰ በእናንተ በኩል የኢትዮጵያውያን ባለሀብቶች በሀገረ ኤርትራ የሚሰማሩበትን ሁኔታ በቀጣዩ ፎረም በዝርዝር እንደምታሳውቁን ተስፋ እናደርጋለን።
የፎረሙ ተሳታፊዎች በበኩላቸው በሁለቱ አገራት መካከል ያለው የንግድ ትስስር በቀጣይ ለማሳደግ እንደሚፈልጉና ተስፋ ሰጪም ሆነው እንዳገኙት ገልጸዋል።
ስሜ ዩሱፍ መሐመድ ይባላል። አዲስ አበባ ውስጥ ሁለት ካምፓኒዎች አሉን። የጀስቲስ ኮንስትራክሽን እና የአኩሬት ኮንክሪት ሰፕላየርስ ባለቤት ነኝ። በዚህ ኮንፈረንስ ላይ በመሳተፋችን እጅግ በጣም ደስ ብሎናል። ወጣቱ ዛሬ ስብሰባ ላይ እንደተከታተላችሁት ከ60% በላይ ነው በኢትዮጵያ ባለሀብቱ፣ የኤርትራን ባለሀብት። ተመሳሳይ ነገሮችን ቀጥለን ኢትዮጵያውያኑ ኤርትራ ላይ መጥቶ ኤርትራውያኑ ደግሞ ኢትዮጵያ ላይ መጥቶ በጋራ ሁለቱን ሀገራት ወደ ተሻለ ነገር እናመጣለን የሚል እምነት አለኝ።
እነዚህ ከኢትዮጵያ የመጡ የንግድ ማህበረሰቦች ዛሬ በጨርቃጨርቅ ፋብሪካ ጉብኝት ያደረጉ ሲሆን በነገው ዕለትም ምጽዋን እንደሚጎበኙ ታውቋል። ብርሃኔ በርሀ ለአሜሪካ ድምጽ ከአስመራ።
የተከታተላችሁ የምትገኙት የአማርኛ ድምጽ ሬዲዮ የጋቢና ቪኦኤ ዝግጅቶቻችን ነው። አሁን ወደሚቀጥለው ዘገባ እናልፋለን። ከጥቂት ወራት በፊት ዶክተር አብይ አህመድ በጠቅላይ ሚኒስትርነት ተሾመው የመጀመሪያውን የመሪነት ንግግራቸውን ሲያደርጉ የብዙ ኢትዮጵያውያንን ልብ ማርከዋል፣ ቀልብም ስበዋል። ይህ ስሜት ከዛሬም ይበልጥ እየጋለ እንደሚሄድም ብዙዎች ይናገራሉ። ሰኔ 16 ቀን የአዲስ አበባና አካባቢው ህዝብ የጠቅላይ ሚኒስትር አብይን አመራር በመደገፍ በመስቀል አደባባይ ሰልፍ ከወጣ በኋላ በሀገሪቱ የተለያዩ ክፍሎች ተመሳሳይ ሰልፎች ተደግመዋል። ከእነዚህ አንዱ በአማራው ክልል በባህር ዳር ከተማ የተካሄደ መሆኑ ይታወሳል። ይህ የድጋፍ ሰልፍ በዓላማው የተለየ ነው ባይባልም ተጨማሪ ይዘት እንዳለው ብዙዎችን እያነጋገረ ነው። ሰልፉና በሰልፉ ላይ የተደረጉ ንግግሮች በአማራ ብሔርተኝነትና በኢትዮጵያ ብሔርተኝነት አንድነትና ልዩነት በጠንካራ መልኩ ያንጸባረቀ ነው ተብሏል። መለስካቸው አማሃ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የሆኑትን ዶክተር ዳኛቸው አሰፋን አነጋግሯል። ወደ ዘገባው እንለፍ።
ሰኔ 24 ቀን 2010 ዓ.ም በባህር ዳር ከተማ በአዲሱ ጠቅላይ ሚኒስትርና በሚደግፋቸው የኢህአዴግ አመራር የሚቀነቀረውን የለውጥ አካሄድ በመደገፍ ግዙፍ ትዕይንተ ህዝብ ተካሂዶ ነበረ። እስቲ በመጀመሪያ ከዚያን ጀምርና ይህንን ትዕይንተ ህዝብ እንዴት ተመለከቱት እርስዎ?
ለእኔ ይሄ ትዕይንተ ህዝብ ያልከው በእርግጥም ትዕይንት ነበር። ሁለት መልእክቶችን የያዘ ነው። አንደኛው በርቱ፣ ጥሩ አዝማሚያ ይዛችኋል፣ እንደግፋችኋለን የሚል ነው። ህዝቡ በነቂስ ወጥቶ ያለ ምንም ጥያቃ ወጥቶ ግልብጥ ብሎ ወጥቶ ድጋፉን ያሳየው። ሁለተኛው ምናልባት አንዳንድ ሀሳብ ያላቸው ጎበዞች ካሉ የለም ይሄን አዝማሚያ በብዛት ነው የምንደግፈውና ትንሽ ሰብሰብ በሉ ወይም ደግሞ ተረጋጉ የሚልም መልእክት ከጀርባ ያለው ይመስለኛል። እኔ በሁለቱ በኩል
ታዲያ ለዚህ ትዕይንተ ህዝብ የብሔረ አማራ ዴሞክራሲያዊ ንቅናቄ ተቀዳሚ መሪዎች አቶ ደመቀ መኮንንና ማለት ምክትል ጠቅላይ ሚኒስትሩ ማለት ነው፣ አቶ ገዱ አንደርጋቸው የክልሉ ርዕሰ መስተዳድር ንግግር አድርገው ነበር። የሁለቱም ባለስልጣናት ንግግር፣ በተለይም የአቶ ገዱ ንግግር የአማራ ብሔረተኝነትንና የአዲሱ ኢትዮጵያ ብሔረተኝነት ግንኙነትና ልዩነት በአጭርና በግልጽ ያስረዱበት ነበረ ብለው አስተያየት የሚሰጡ ሰዎች አሉ። በእርሶ አስተያየት እንደነ?
እኔም በዚህ እስማማለሁ፣ ግን ከሁሉ አስቀድሞ የሁለቱም የፖለቲካ መሪዎች የአቶ ገዱ አንዳርጋቸውና የአቶ ደመቀ መኮንን ንግግር እኔ እስከሚገባኝ ድረስ ለመጀመሪያ ጊዜ አማራን እንወክላለን የሚሉ ህዝቦች ያለምንም ገደብ ያለምንም አጥር አማራነት ምን ማለት እንደሆነ የአማራ ብሔረተኝነት ምን እንደሚመስል በግልጽ ያቀረቡበት ነው። ምንም አይነት የመገዳደርና ሌላውን እናስቀይማለን በማለት አማራው እንደዚህ አይነት ነው ብሎ ለመጀመሪያ ጊዜ ዲስኮርሱ በዛ ነው የቀረበው። አንድነት ላይ የአማራ አንድነት ላይ ነው ይሄ አዲስ የተፈጠረውን የአማራ ድርጅት ማህበርን ታሳቢ ያደረገ ንግግር ነው። ምንድነው ያሉት? ደጋግመው አንድነታችንን የኢትዮጵያን አንድነት የምናስከብረው የቤታችንን አንድነት ስናጠናክር ነው። ከዚህ በፊት ስለተለያየን የጅብራት ሆነናል። ይሄ ለወጣቶቹ አዲስ ለተዘጋጁት ምክር ነው። አብረን እልቅ እንስራ፣ አብረን እንሰባሰብ፣ ከተለያየን ክፍተት እንፈጥራለን ነው። የአቶ ገዱ ስፒች እዚህ ላይ ነው ፎከስ ያደረገው። ከዚህ ወደ ኢትዮጵያዊነት ይሻገራል። የአቶ ደመቀ ተቹን እስከዛሬ አፍነናችሁ ነበር፣ የፈለጋችሁን አድርጉ፣ ፈልጉ፣ ቆንጥጡን፣ ጥሩ ስንሰራ ጥሩ ሰራችሁ በሉን፣ ተባበሩን፣ አብረን እንሂድ ነው የሚል። በሌላ በኩል ደግሞ አይተህ እንደሆነ ሁለቱም ስለ ይቅርታ ስለ እርቅ ያነሳሉ። ቂምና ቁርሾን እንተው ነው ያሉት። አቶ ገዱም ብለውታል፣ አቶ ደመቀም ብለውታል። ሰው እንደዚህ አይነት ነው ያየሁት። እና አቶ ገዱ አጠር ባለ የአማራውን ደፊኒሽን ከአሁን ወዲህ አንገቱን የሚደፋ ህዝብ አይደለም። ከንሰርን ላላችሁ ልንገራችሁ፣ እኛም ዝም አንልም። የአማራን ጤናማ የሆነ ናሽናሊዝም አብረን ነው ይዘነው የምንሄደው። ማንም እየሰፈረና ቁመናውን እየላካ አማራ እንዲሞን አለበት የሚለውን አንቀበልም። እኛው ራሳችንን የተመካከርን የአማራን ቪዥን ይዘን ወደፊት እንሄዳለን። ምንም ለብቻ ድርጅት አላሉትም እንጂ የሚያስፈጥርም ጉዳይ አይደለም ነው መልእክቱ። ሁለት አይነት እንቅስቃሴ ነው፣ አንድ በአገር ደረጃ ወደ ኢትዮጵያ አንድነት የሚወስደን መንገድ፣ ሁለተኛ ግን ቤታችን ውስጥ እኛ ራሳችን አንድ ጋር ሆነን ልንሄድ እንችላለን እና ይሄ ማፈንገጥና ለብቻ የመሆን ምና አካሄዱ ከዚህ ቀደም ጎዳን እንጂ አልጠቀመንም። አሁን እንግዲህ ይሄንን እዚህ ያሉትን ከጠሩ በኋላ ዳያስፖራ ያሉት አማራ ስም የተሰባሰቡ ይልን ኑቶሎ ክፍት ነው እና አብረን እንሰራ ነው። ኢቭን ጎረቤት ለምሳሌ አጎራባች በዚህ በአማራው ክልል ያሉት እነሱም ጥሪ ተደርጎላቸዋል። አጥሩ ይፍረስ። ሶ ባንድ በኩል የአማራነትን አብረን ዲፋይን እናርገው። ካሁን ወዲህ አንገት የሚደፋ ህዝብ አይደለም፣ ትልቅ ህዝብ ነበር፣ ወደ ትልቅነቱ ይመለስ። ይሄ ማለት ሌላው ትንሽ ህዝብ ነው ማለት አይደለም። ብዙ ሰዎች ሚሳን ደርሳን ዳር እኔ ብለ ያው ናሽናሊዝም በየትኛው መልኩ ራስን ትንሽ ከፍ ያደርጋል። አሁን እኮ አማራው ጣጣ የገባው ምንድን ነበር? ኦሮሞነት ከፍ እንዲያደርግ፣ ጉራጌነት ከፍ እንዲያደርግ ህዋት ይዞት የመጣው ናሽናሊዝም፣ ትግራይነት ከፍ ራሱ እንዲያደርግ ተፈቀደን፣ አማራነት ግን ወደ ጠባይ ማረሚያ ራሱ እንዲከረክም ራሱን ኮንትሪሽ እንዲያሳንስ ነው የተደረገው። አሁን ይሄ ፈርሷል ነው። እኛ ራሳችን ዲፋይን የምናረገው እኛ ሪስፖንሲብል ነን እኛ እንደዚህ የሚል ነው እና ለሁሉንም የሚጋብዝ ነው። እንዲህ የጋበዝን ለብቻ ይሁን መንገድ መሄድ የለብንም ነው። እኔ እንደዛ ነው ማለት
በአንድ በኩል አጥሪ ፍረስ ይላሉ። ይሁንና በተለይ የዲያስፖራ የአማራ ተወካይነን ወይንም እንሆናለን ብለው የሚያስቡትን ሲጋብዙ እልቅስ ቶሎ እንሰባሰብና በሚያለያዩን ሳይሆን አንድ በሚያደርጉን እንስማማና ወደ ቤታችን እንግባ ነው የሚሉት። ይሄ ቅድም ከጋበዙት በአዋሳኛቸው ያሉትን ክልሎች እና ድርጅቶችም የጋበዙበትን እናፍርስ የሚሉትንና አንድ ላይ እንድን የሚሉትን ኢትዮጵያዊነትን የኢትዮጵያ ብሔረተኝነት ጋር አይጣረስም ወይ? ኮምፒቲንግ አይደሉም ወይ? እነዚህ ናሽናሊዝም እነዚህ ብሔረተኝነት አይወረደሩም ወይ?
ሁለት ነገሮች አሉት አለ አቶ ደመቀም እዚህ ላይ ሊገቡ ይችላሉ ድርሳኖቹ ላይ ሁለቱ ላይ። አንደኛው አማራነት መነሻ እንጂ መጨረሻ አይደለም ይላል ይብሉ ይወጣው። ሁለተኛው አማራ ራሱ በኮንሰፕት አማራነት አካታች እንጂ ገፍታሪ አይደለም። ይሄ በፊት ምን ይጽፎ የነበረው ምንም ኮንትራዲክሽን የለውም ቅራኔ የለውም የሚል ተስፋና እምነት ይዞ ነው የመጣው። እልቅስ ዳያስፖራን በሚጋብዙበት ጊዜ ያሉት ምንድነው? ታውን ወዲህ የሚሰደድበት የሚሸማቀቅበት አንገት የሚደፋበት ሳይሆን በኩራት ቀና ብሎ የሚሄድበትና ከቁዘማ የሚላቀቅበት ፒሪየድ ነው ብለዋል። ይሄን እየጠቀስኳቸው እና ይሄ እንዲህ ያለ ብሩህ የሆነ ተስፋ አለ ነው። ሌላው ሁለቱም ላይ አቶ ደመቀ ጋር መጣን ነው ገና መሆኑ ገና ያላለቀ ሁኔታ ምን ሆነ
ሂደት እንዳለ።
አዎ አቶ ደመቀ አልጋ ባልጋ አይደለም ያለው እሳቸውም ተስፋም ቢኖር ግን ትግል አለ ብለዋል። ትግል አለ ሁለት አመት በተለይ ምርጫው እስከሚመጣ ድረስ ትግል አለ። እንደው ዝም ብለን በቃ ሁሉ ነገር አልቋል ተብሎ የሚባል ነገር አይደለም።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diri Dabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ወደ ተከታዩ ዘገባችን ደግሞ እናልፋለን። ዩናይትድ ስቴትስ ውስጥ ምስቅልቅል ለመዝራት ሩሲያ መጣሯን እንደቀጠለች ነው ሲሉ የፌደራል ምርመራ ቢሮ ዋና ዳይሬክተር ክሪስቶፈር ሬይ ከሰሱ። ማይክል ብራውን ያጠናቀረውን ዘገባ ሰለሞን አባተ ያቀርበዋል።
እጅግ የጋሉ ናቸው በሚባሉ ጉዳዮች ውስጥ አሜሪካውያንን ለመጠቀም ሞስኮ ስውር እንቅስቃሴዎችን እያደረገች ነች ሲሉ የኤፍቢአዩ ዳይሬክተር ኮሎራዶ ላይ እየተካሄደ ባለው አስፐን የደህንነት መድረክ እየተባለ በሚጠራው ዓመታዊ ጉባኤ ላይ ክስ አሰምተዋል።
አሁን ባለንበት ጊዜ የተለዩ የምርጫ መዋቅሮችን ኢላማ ያደረገ ጥረት አላየንም። ይሁን እንጂ ጎጅናቸው ልንላቸው የምንችላቸው ተጽዕኖ ሊያሳድሩ የሚችሉ ሌሎች እንቅስቃሴዎች ያሉ መሆኑን በእርግጠኝነት መናገር እችላለሁ። እነዚያ እንቅስቃሴዎች በአጭር ጊዜ ውስጥ ከፍ ወዳለ ደረጃ የሚያድጉ ናቸው። ስለዚህ ይህ በብርቱ ሁኔታ ልንይዘው የሚገባን ስጋት ነው።
በተጨማሪም ባለፈው የዩናይትድ ስቴትስ ምርጫ ውስጥ ጣልቃ ገብተዋል በሚል ክስ የተመሰረተባቸውን 12 ሩሲያውያን የወታደራዊ ስለላ መኮንኖች ኤፍቢአይ ማግኘት ወይም ማነጋገር እንዲችል ሩሲያም ምንነታቸው ባልተገለጸ ወንጀሎች የምትፈልጋቸውን አሜሪካውያን መመርመር እንድትችል ፍቃድ እንዲሰጣት ሞስኮ ያቀረበችውን ጥያቄ ዳይሬክተሩ ክሪስቶፈር ሬይ ውድቅ አድርገዋል። ይህንን የሩሲያ ግብዣ እያጠናው መሆኑን ዋይት ሃውስ አስታውቋል።
ጋቢና ዝግጅታችን በዚህ የተጠናቀቀ ነው። የምወደው ሙዚቃ ነው ለዛሬ አድማጮቻችን የጋበዝኳችሁ፣ ጸደኒያ ገብረ ማርቆስ ህመሜ። በዚሁ እንሰነባበታቸው በዚሁ ሙዚቃ።
አዎ ህመሜ የጸደኒያ ነው እያዳመጣችሁ ያላችሁት። እንግዲህ አስተያየቶቻችሁን ደግሞ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበሮ ነበረ። እንግዲህ ስናስተናግዳቸው ያመሸነው ደግሞ የመስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በጀመር ነው በህመሜ የጸደኒያ ገብረ ማርቆስ ሙዚቃ።
በነገው ክሶ እንገናኝ። መልካም ምሽት። Kun Radio Sagale America.